the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከየትኛውም ወገን ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር ይገባቸዋል፣ የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ሲሉ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አሳሰቡ። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃትና እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰትን ጨምሮ በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ነው ባይደን ትናንት ረቡዕ ምሽት ላይ ባወጡት መግለጫ ያስታወቁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ ዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ አስመልክቶ የአሜሪካ ድምጽ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸው አስተያየቶች ለምሽቱ ከያዝናቸው ዝግጅቶች ናቸው። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሐሙስ ግንቦት 19 2013 ዓ.ም ምርጥ ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ አቀናባሪያችን አበባየሁ ገበያው፣ እንዲሁም ከለቱ ዋና አዘጋጅ ሰለሞን አባተ በያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ባወጡት መግለጫ አስታወቁ። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው የሰብአዊ መብት ጥሰት መቆም አለበት ብለዋል ፕሬዚደንት ባይደን። ትናንት ማታ ከዋይት ሀውስ ጽፈት ቤታቸው ባወጡት መግለጫ በሀገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በሀገራቸው ውስጥ በሰላምና በደህንነት መኖር ይኖርባቸዋል፣ የፖለቲካ ጠባሳዎችም በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዚደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት አለባቸው ብለዋል። ፕሬዚደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1980 ወዲህ የመጀመሪያው የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ብለዋል። ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት መፍቀድ አለባቸው በማለት አሳስበዋል። በምሽቱ አብይ ርዕስ የመግለጫውን ዝርዝር ያዘ ዘገባ እናቀርባለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሁለት ዓለም አቀፍ የምርጫ ታዛቢ ቡድኖች እውቅና ሰጥቷል። ቦርዱ ለዓለም አቀፍ ሪፐብሊካን ኢንስቲትዩት IRI እና ለዓለም አቀፍ ዲሞክራቲክ ኢንስቲትዩት NDI የምርጫ ታዛቢ ቡድን የምርጫ መታዘብ እውቅና መስጠቱን ገልጿል። ቦርዱ የድርጅቶቹ የጋራ ታዛቢ ቡድን ያቀረበውን የጥናት ዘዴ በማየት እንዲሁም ዓለም አቀፍ ታዛቢዎች መሰረታዊ መርሆችንና የታዛቢ ዓለም አቀፍ የስነ ምግባር ደንብ በተከተለ መልኩ እንደሚሰሩ ስምምነት ላይ በመድረስ የመታዘብ እውቅናውን እንደሰጠ ነው የገለጸው። በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ ታዛቢ ቡድኑ የሚያከናውነው የመታዘብ ተግባር የስፋት ውስንነት እንደሚኖረውና ይህንንም በሚያከናውናቸው ስራዎችና ማጠቃለያዎች ላይ የሚገለጽ መሆኑን ታዛቢ ቡድኑና ቦርዱ በጋራ መግባባት ላይ መድረሳቸውን ቦርዱ እንዳመለከተ የኢትዮጵያ የዜና አገልግሎት ዘግቧል። ኢትዮጵያ ብሔራዊ ምርጫ ቦርድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙ 4 አመራሮቹና አባላቱ ለምርጫ መወዳደር እንደሚችሉ ሰበር ሰሚ ችሎት ያሳለፈውን ውሳኔ ከጊዜ አንጻር መፈጸም እንደማይችል በመግለጽ ለፓርቲው ደብዳቤ ጽፏል። ፓርቲው ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን አጠቃላይ በሀገሪቱ ውስጥ ያለውን የመምረጥ መመረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስለአገኘው ውሳኔ ለማሳለፍ ውይይት እያደረገበት መሆኑን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመዝገብ ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረበው የይግባኝ አቤቱታ ተቀባይነት አግኝቶ እጩዎቹ በመጪው ምርጫ እንዲወዳደሩ ቢወሰንም ምርጫ ቦርድ ውሳኔውን ለመፈጸም ጊዜ ገድበኛል ሲል ደብዳቤ ጽፏል። ቦርዱ ግንቦት 18 2013 ዓ.ም ምህረት የጻፈውና በፌስቡክ ገጹ ላይ በይፋ ባወጣው ደብዳቤ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ግንቦት 17 ቀን 2013 ዓ.ም ምህረት ለቦርዱ በጻፈው ደብዳቤ የፌደራል ጠቅላይ ፍርድ ቤት በሕግ ጥላ ስር የሚገኙ የፓርቲው እጩዎች የሆኑ አባላቱ እንዲመዘገቡለትና የፍርድ ቤቱ ውሳኔ እስከ ግንቦት 19 2013 ዓ.ም ምህረት ድረስ ተገቢውን ትዕዛዝ ለምርጫ ወረዳዎች እንዲተላለፍለት እንዲሁም የፍርድ ቤቱ ውሳኔ እንዲፈጸምለት መጠየቁን ገልጿል። ለዚህ ጥያቄ የሰጠው ምላሽም ቦርዱ ያሳለፈውን ውሳኔ በዘረዘረበት ክፍል የእጩዎች ምዝገባ የካቲት 30 2013 ዓ.ም ምህረት በመጠናቀቁ እያንዳንዱ እጩ ተወዳዳሪዎች በድምጽ መስጫ ወረቀት ላይ የሚኖረውን ስፍራ የሚወስን ሎተሪ እጣ በመውጣቱና በዚሁ መሰረት የድምጽ መስጫ ወረቀቶች ህትመትም ተጠናቆ ወደ ምርጫ ጣቢያዎች የመላኩ ተግባር በቅርብ ጊዜ የሚጀመር መሆኑን በመግለጽ እንደ ውሳኔው ለመፈጸም ቦርዱ የሚቸገር መሆኑን አስታውቋል። በሌላ በኩል ባልደራስ ለእውነተኛ ዲሞክራሲ ፓርቲ የጽህፈት ቤት ኃላፊ አቶ ገለታው ዘለቀ በጉዳዩ ላይ ምላሽ እንዲሰጡን ጠይቀን ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ያለውን የመምረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስላገኙት ውሳኔ ለማሳለፍ ስብሰባ እያካሄዱ እንደሆኑ ተናግረዋል።
የተቋማት ኢሹ ነው። የተቋም መታዘዝ አለመታዘዝ በሀገራችን ምን እየሆነ ነው ያለው? ምርጫ ቦርድ ተስፋዬ ጣለለት ነው ይህንን ደብዳቤ ሲጽፍ ከኋላው ምንድና ያለው የሚሉ ነገሮችን የዳሰስና የመጣ ነው እና ለውሳኔ አልቸኮልንም። ነገር ነው እንግዲህ ምንወስናል።
በሌላ በኩል ቦርዱ የጻፈውን ደብዳቤ በተመለከተ ምላሽ እንዲሰጡን በቦርዱ የኮሚኒኬሽን አማካሪ ለሆኑት ወይዘሪት ሶሊያና ሽመልስ ጥያቄ አቅርበን በደብዳቤው ላይ ከተገለጸ ውጭ ተጨማሪ የሚሰጡት ምላሽ እንደሌለ ነግረውናል።
ጽዮን ግርማን ለዘገባዋ እናመሰግናለን። የግብጽ ፕሬዚደንት አብደል ፋታህ አልሲሲ በጅቡቲ ጉብኝት አካሂደዋል። አሶሺየትድ ፕሬስ እንደዘገበው ፕሬዚደንት ሲሲ ሀገራቸው ከህዳሴ ግድብ በተያያዘ ከኢትዮጵያ ጋር ባላት ጭቅጭቅ ከአፍሪካ ሀገሮች የበለጠ ትብብር ለማሰባሰብ በያዘችው ዲፕሎማሲያዊ ጥረት መሰረት ባካሄዱት ጉብኝት ከጅቡቲ አቻቸው ጋር ተወያይተዋል። ጅቡቲ እንደ አውሮፓውያን አቆጣጠር በ1977 ዓመተ ምህረት ነጻነቷን ካወጀች ወዲህ በግብጽ ርዕሰ ብሔር ስትጎበኝ ፕሬዚደንት ኤልሲሲ የመጀመሪያ ናቸው። የግብጽ ፕሬዚደንት ጽፈት ቤት ባወጣው መግለጫ ፕሬዚደንቱና የጅቡቲው አቻቸው እስማኤል ኦማር ጌሌ የህዳሴ ግድብ አሞላልና ኦፕሬሽን የቀጣናው መረጋጋት በሚያስቀጥልና የሁሉንም ወገኖች ጥቅም በሚያስጠብቅ መንገድ ፍትሃዊና አሳሪ በሆነ ህጋዊ ስምምነት መሰረት መከናወን ያለበት መሆኑን ተስማምተዋል ማለቱን ዘገባው ጠቅሶ አትቷል። የግብጹ ፕሬዚደንት ከጅቡቲ አቻቸው ጋር ሆነው ባደረጉት ጋዜጣዊ ጉባኤ የሁለቱን የታችኛው ተፋሰስ ሀገሮች ጥቅምና መብት ባላካተተ መንገድ በቦታው ለብቻ በሚደረግ ውሳኔ የሚካሄደውን ሁኔታ እንዲቀበሉ የሚደረግ አንዳች ሙከራ ተቀባይነት እንደማይኖረው አጥብቄ አስገንዝቤያለሁ ብለዋል። ኤልሲሲ ከጅቡቲ ፕሬዝደንት ጋር ያደረጉት ውይይት ፍሬያማ እንደነበረ ገልጸዋል። ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ትብብር ስለሚያደርጉበት መንገድ ሁለቱ ሀገሮች መወያየታቸውንም ጨምረው አመልክተዋል። ኢትዮጵያ ሁለተኛውን ዙር የግድቧን ሙሌት በተያዘንለት እቅድ መሰረት የማከናወን አቋሟንና በሶስቱ ሀገሮች መካከል ያለው ልዩነትም መፍትሄ ማግኘት ያለበት በአፍሪካ ህብረት ማቀፍ ስር ብቻ መሆኑን በተደጋጋሚ ስታስገነዝብ ቆይታለች። ባለፈው ወር በሶስቱ ሀገሮች መካከል ኪንሻሳ ላይ በወቅቱ የአፍሪካ ህብረት ሊቀመንበር አደራዳሪነት የተደረገው ድርድር ካለውጤት መጠናቀቁ ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የጦር ሰራዊቱ ያሰራቸው የማሊ የሽግግር ፕሬዝዳንትና ጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው ለቀቁ ተባለ። ይህም በዚያች ሀገር በዘጠኝ ወር ጊዜ ውስጥ ለሁለተኛ ጊዜ መፈንቅለ መንግስት መካሄዱን አረጋግጦታል። ፕሬዝዳንት ባህ ኢንዳውና ጠቅላይ ሚኒስትሩ ሞክታር ዋኔ ስልጣናቸውን በፈቃዳቸው ለቀዋል ሲሉ የመከተል ፕሬዝዳንቱና በአሁን ወቅት በትረስልጣኑን የጨበጡት የኮሎኔሉ አሲማ ጎይታ አማካሪ ትናንት ባወጡት መግለጫ አስታውቀዋል። የጦር ሰራዊቱ ፕሬዝዳንቱንና ጠቅላይ ሚኒስትሩን ካለፈው ሰኞ ጀምሮ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር ወስዶ አስሯቸዋል። የኮሎኔል ጎይታ አማካሪው በመግለጫቸው ስራቸውን የለቀቁት ሁለቱ መሪዎች ስለሚፈቱበት ሁኔታና አዲስ መንግስት ስለሚቋቋምበት መንገድ ድርድር እየተደረገ ነው ብለዋል። ዜና ኮቪድ-19። የኮቪድ-19 ክትባት አምራቹ አስትራዜኒካ ኩባንያ ለአውሮፓ ለማቅረብ ቃል ገብቶ የነበረውን በሚሊዮኖች የሚቆጠር ክትባት ባለማድረሱ የአውሮፓ ህብረት ሊጀምር አስቦት የነበረውን የክትባት ዘመቻ አጨናግፎብናል ሲል ህብረቱ አስትራዜኒካን ወደ ቤልጅየም ፍርድ ቤት ወስዶታል። ሊሳ ብራያንት ከፓሪስ ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
ለሳምንታት ከተደረጉ ጠንካራ ያሉ ንግግሮችና እየሻከረ የመጣ ግንኙነት በኋላ የእንግሊዝና ስዊድን ካምፓኒ የሆነው አስትራዜንካ በሐምሌ ወር ለአውሮፓ ህብረት ለማቅረብ ቃል የገባውን 180 ሚሊዮን የኮቪድ-19 ክትባት ማቅረብ ባለመቻሉ አውሮፓ ፊቷን ወደ ህግ አዙራለች። ዘገባዎች እንደሚያሳዩትም የመድኃኒት አምራቹ በአሁኑ ሰዓት ማቅረብ የሚችለው ቃል ከገባው ግማሹን ብቻ ነው። የአውሮፓ ህብረት ቃል አቀባይና የኮቪድ-19 ክትባት ጉዳዮችን የሚከታተሉት ስቴፋን ደክርስ ማከር የተፈጠረውን ችግር ሲያስረዱ ድርጅቱ ቃሉን አላከበረም ይላሉ።
We believe that the company has not respected the terms and obligations of the contract which is violated.
ድርጅቱ በገባው መሰረት የተጣለበትን ግዴታና የጊዜ ወሰን ባለማክበሩ ህጉን ተላልፏል። ፍርድ ቤቱም በዚህ መልኩ እንዲያይልን እንፈልጋለን። ለማንኛውም አስቸኳይ ሁኔታዎች ሲፈጠሩ እንደሚደረገው ፍርድ ቤቱ ድርጅቱ ተጨማሪ 90 ሚሊዮን ክትባቶችን እንዲያቀርብ እንዲያዝልን እንፈልጋለን። በመጀመሪያው ዙር ካቀረበው 30 ሚሊዮን ተጨማሪ ማለት ነው።
የአውሮፓ ህብረት ላቀደው የኮቪድ-19 ክትባት ዘመቻ አስትራዜንካን በዋና አቅራቢነት ሊጠቀመው አቅዶ ነበር። ሆኖም ያቀረቡት መዘግየትና ከክትባቱ ጋር ተያይዞ የተነሳው የደም መርጋት ችግር እቅዱን ዘግይቶ እንዲጀምር ከማስገደዱ በተጨማሪ አንዳንድ የህብረቱ ሀገሮች የክትባቱን መጠን ቀንሰዋል ወይም ሙሉ በሙሉ ሰርዘዋል። በመሆኑም አሁን የአውሮፓ ሀገራት ፊታቸውን ወደ ሌሎች ክትባቶች አዙረዋል። በተለይ የበለጠ ዋጋ የሚያወጣው ፋይዘር ባዮቴክ በመጪዎቹ ወራቶች በሚሊዮኖች የሚቆጠሩ ክትባቶችን እንዲያቀርብ እየጠየቁ ነው። ሆኖም ግን ህብረቱ አስትራዜንካ በውሉ መሰረት የተጠየቀውን እንዲያቀርብ መጫናቸውን አላቆሙም። የአስትራዜንካ ጠበቃ ሐኪም ቡላርባ በበኩላቸው ለጋዜጠኞች በሰጡት ቃል የአውሮፓ ህብረት ጉዳዩን ወደ ፍርድ ቤት መውሰዱ በጣም እንዳሳዘናቸው ገልጸው ጉዳዩ በቶሎ ይቋጫል የሚል እምነት እንዳላቸው ተናግረዋል። ድርጅቱ ከአውሮፓ ህብረት ጋር የገባውን በተቻለ አቅም ክትባቱን ለማምረት ብቻ የሚያስገድደው መሆኑንም ተናግረዋል። በሊዛ ብራይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው አመሰግናለሁ። በሌላ የኮቪድ-19 ዜና ኮሮና ቫይረስ የተዛመተው ከቻይናው ቤተ ሙከራ አፈትልኮ ወጥቶ ሳይሆን አይቀርም የሚለው ጥርጣሬ በተቀጣጠለበት በዚህ ወቅት የዩናይትድ ስቴትስ የደህንነት ማህበረሰብ አዲስ ክትትል አድርጎ ሪፖርት እንዲያቀርብ ፕሬዝዳንት ጆ ባይደን አዘዙ። ፕሬዝዳንት ባይደን የፌደራሉ መንግስት መስሪያ ቤቶች በጉዳዩ ላይ ቁርጥ ያለ ድምዳሜ ላይ ለመድረስ እንዲቻል ጥረታቸውን በእጥፍ በማሳደግ መረጃዎችን እንዲሰበስቡና እንዲገመግሙ መመሪያ ሰጥተዋል። ፕሬዝዳንቱ በቅርቡ ግልጽ ያለ ድምዳሜ ያልተደረገበት ሪፖርት ከደረሳቸው በኋላ የደህንነት ማህበረሰቡን በሶስት ወር ጊዜ ውስጥ ሪፖርቱን እንድታመጡ ሲሉ መመሪያ መስጠታቸው ነው የተገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ግንቦት 19 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን የሰዓቱን አብይ ርዕስ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በኢትዮጵያ በተለያዩ ሀገሪቱ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ምሽት ላይ ባወጡት መግለጫ አስታውቀዋል። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰት መቆም አለበትም ብለዋል ባይደን። ደረጀ ደስታ የመግለጫውን ይዘት ለዕለቱ አብይ ርዕስ እንዲያሰናድቶታል።
ትናንት ምሽቱን ዋይት ሃውስ ከመገኘው ጽፈት ቤታቸው ባወጡት መግለጫቸው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በአገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር አይኖርባቸዋል፣ የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዝዳንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት ይኖርባቸዋል በማለት አሳስበዋል። ፕሬዝዳንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓ አቆጣጠር ከ1980 ወዲህ የመጀመሪያውን የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ያሉ ሲሆን ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል እንዲቻል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት እንዲኖር መፍቀድ አለባቸው በማለት አሳስበዋል። ባይደን በመግለጫቸው ዩናይትድ ስቴትስ የኢትዮጵያ መሪዎችና ተቋማት የእርቅና የሰብአዊ መብት እንዲያጠናክሩ ብዝሃነትን እንዲያከብሩ ታሳስባለች። ያንንም ማድረግ የአገሪቱን ህብረትና የግዛት አንድነት የሚያሰፍን ሲሆን የኢትዮጵያንም ህዝብ ደህንነት ያረጋግጣል፣ በአጣዳፊ የሚያስፈልገውም እርዳታ በወቅቱ እንዲደርስ ያደርጋል ብለዋል። የኢትዮጵያ መንግስትና በፖለቲካው ዘርፍ ያሉት ሁሉም ባለድርሻ አካላት ሁሉንም ወገኖች የሚያሳትፍ ውይይቶችን ማድረግ አለባቸው በማለት ጥሪያቸውን ያስተላለፉት ባይደን የኢትዮጵያ ህዝብ ተባብሮ በመስራት ለጋራ ህልሞቹና ለአገሪቱ መጻኢ የፖለቲካ እድል ዘላቂና እኩልነት የሰፈነበት የኢኮኖሚ እድገትና ብልጽግና መሰረት ሊጥል ይችላል ብለዋል። አያይዘውም ዩናይትድ ስቴትስ ከኢትዮጵያ ጋር ያለንን የሁለቱን አገሮች የረጅም ጊዜ ግንኙነትና ትብብር መሰረት በማድረግ እንዲሁም ከሌሎች የአፍሪካ ህብረት ከዓለም መንግስታትና ዓለም አቀፍ አጋሮቻችን ጋር በመሆን ኢትዮጵያ እነዚህን ችግሮች እንድትፈታ ለመርዳት ቁርጠኝነቱ አላት ሲሉም ድጋፋቸውን ገልጸዋል። በምስራቅ አፍሪካ የዩናይትድ ስቴትስ ልዩ መልእክተኛ ጄፍ ፊልትማን አወዛጋቢ የሆነውን የሁሉንም ወገኖች ፍላጎት ማሟላት ያለበትን የኢትዮጵያን ታላቁን የህዳሴ ግድብ ጨምሮ በቀጠናው ተያያዥነት ያላቸው ችግሮች በሰላማዊ መንገድ እንዲፈቱ ሁሉንም ወገኖች በሚያሳትፍ መልኩ መፍትሄ ለማስገኘት ዩናይትድ ስቴትስ ዳግም የታደሰውን የዲፕሎማሲ ጥረት በመምራት ላይ ይገኛሉ ያሉት ባይደን ልዩ ልዑኩ ፌልትማን ወደ ቀጠናው በሚቀጥለው ሳምንት ተመልሰው የሚሄዱ ሲሆን የደረሱበትንም ውጤት እየተከታተሉ ያሳውቁኛል ብለዋል። ባይደን በመጨረሻም የአሜሪካ ዲፕሎማሲ እሴቶቻችንን ያንጸባርቃል በማለት ይህም ነጻነትን መመከት፣ ሁሉን አቀፍ መብቶችን መጠበቅ፣ የህግ የበላይነትን ማክበርና እያንዳንዱ ሰው ሰብዕና በክብር መያዝን እንደሚያካትት ተናግረዋል።
ደረጀን ለዘገባው አመሰግናለሁ። አድማጮቻችን ፕሬዚዳንት ባይደን ለሰጡት መግለጫ የኢትዮጵያና የኤርትራን መንግስታት ባለስልጣናት ለማግኘት ምላሽ ለማግኘትም ጥረት እያደረግን ነው፣ እንዳገኘን እናቀርባለን። አሁን ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። ወደ አዲስ አበባ መልሰናል። ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ የዩናይት ስቴትስ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጮችን እንዲጠቀም ሲሉ አንዳንድ ምሁራን መከሩ ይለናል። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳይ ትኩረት እንዲያደርግ መጠየቃቸውን ገልጾ እነሆ ተከታዩን አድርሶናል።
በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ይፋ የተደረገውና ዛሬ የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጭ ዝርዝር ጭብጦች አልሰፈሩበትም። የአሜሪካን መንግስት በኢትዮጵያ ከፍተኛ የመንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጠር እንደሚችል ምሁራን ሐሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ እንደሚሉት ኢትዮጵያን ሀሎና እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ በስብሰባው።
የአሜሪካ የጉዞ ገደብ በመጀመሪያ ረድፍ ነው ማስቀምጠው እኔ። ሁለተኛ የሱዳን ጉዳይ እና ወታደራዊ ልምምድ ከግብጽ ጋር ያደረገች መሆኑ። ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነውና ይሄም አንድ ጉዳይ ይሆናል ብዬ ገምታለሁ። የህዳሴ ግድቡ ሙሊትም እየተቃረበ ነው። የምርጫም ጉዳይ አለ። የውስጥ ጦርነትና ጸጥታ ጉዳዮችም አሉ።
በሐዋሳ ዩኒቨርሲቲ የመንግስት አስተዳደርና ልማት ምሁሩ ዶክተር ፍቅረ ወልዴኒና ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ።
እንደሚታወቀው በቅርብ ጊዜ ወዲህ በብልጽግና የሪጅናል ቻፕተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃለ ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜውም ቢሆን ወደ ጎን ትተው የዓላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ በአመራሩ መካከል አንድነት መፍጠር እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ።
ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የወከልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂም ኢንሆፍ መግለጫ ዋቢ በማጣቀስ
የ120 ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አጋር በዚህ ደረጃ ወርዶ ለማሻጣት መሞከር የውጭ የዲፕሎማሲ ጠለፋ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖችም ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያን መንግስት መደገፍ ሲገባን ያለበትን ትንሽ ክፍተት ተጠቅሞ አብዛኛውን የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የዓለም አቀፍ የዲፕሎማሲ ተጽዕኖ ውስጥ ማስገባት ተገቢ አይደለም እያሉ ነው። እና ብዙ ስራዎች ይጠበቅብናል።
ኢትዮጵያ የተዳከመች ሀገር መስላ እንድትታይ አድርጓታል። ሀገር ውስጥ የሚፈደሩ ፍጥረቶች መንግስት ኢፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። ይህ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላሟን ካጠናከረች፣ ኢትዮጵያ ውስጥ ያለውን የመረጋጋት በርም ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች።
በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ኃይሎችን ወደ ሀገራቸው መመለስ የሚሉና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት። ዲፕሎማሲያዊ ጥረትን አሟጦ መጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት በመስጠት
ይህን ጉዳይ ለመፍታት እንግዲህ አሉታዊ ሰጥቶ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እነሱ ጥሩ ነገር እንዲያደርጉልን፣ ካልሆነ ደግሞ አግሬሲቭሊ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጥ ምስጢራቸው ሁሉ በውጭ ወጥቶ በገሀድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሀ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህም ላይ ስለሆነ ማለት ነው።
አሜሪካ የዓለም ሀያል ሀገር ነች። ገዳዮች በመጣል አሜሪካ ላይ ሊታደርስ ስለው ተጽዕኖ ብዙም አይታየኝ። ስለዚህ የአሜሪካ ኢትዮጵያ ዋነኛ አጋሯ ነች። በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯ ነች። ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገችበት የራሷ ስህተቶች ሊሆኑ ይችላሉ። እሱን አስባለ። ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ሲግኒፊካንሳቸው
የእነሱ ነቀዝ የበላ ስንዴ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው የኢትዮጵያ መንግስት ያለበት። ማዕቀቡ ጎዳን ነው። እናንተ ማዕቀብ አልጎዳንም ከተባለ ተጨማሪ ማዕቀብ ይጣልብን አይነት ነገር ጥሪ ይመስላልና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ የኢትዮጵያ አገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ህዝብ ጋር መስራት ያስፈልጋል።
በተለይ የአፍሪካ ህብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ ከማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክቷል። አብራርተዋል።
የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ 2063ን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮር የሚመስሉ ነገ በሌላ የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል።
ከአሜሪካና ከኢትዮጵያ መካከል የተፈጠረው ጉዳይ ከሌላ የአፍሪካ ሀገር በተለይ ግብጽን የሚነካካ ይሆናል። ስለዚህ የአፍሪካ ህብረት በእኔ አመለካከት የኢትዮጵያን ለማስደሰት ስለሚወስዳቸው ነገሮች ግብጽን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ባላንስ ለማድረግ ይመስለኛል ዝም ማለት ነው የመረጠው። እንግዲህ የኢትዮጵያ መንግስት ጥሪ ማቅረብ አለበት፣ የአፍሪካ ህብረት ይህን ጉዳይ እንዲያወግዝ ኦፊሻሊ ጥሪ ማቅረብ አለበት።
ቻይናን እንግዲህ ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብተዋል። ይሄ በትክክል ፎሪን ፖሊሲ መጋዚንም የተለያዩ አሜሪካ ነክ ጽሁፎች የሚያሳኝ ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ የአሜሪካን ፍላጎት የሚያከብር እና በአሜሪካ ስጥላ ስር ያለ አንድ ህብረትን መስረት አይነት ነገር ነው እንቅስቃሴው። እና አሜሪካ የተበለጠችው አፍሪካ ላይ ነው። ለቻይና ቴክኖሎጂ ማድረግ ኢኮኖሚ ማድረግ አፍሪካን በተጠያቂነት ያደረጉ ስለሆነ አፍሪካን ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለው። እና እንደ አፍሪካዊ ይህን ፓን አፍሪካኒዝምን ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ ነገ ነጻ የውጭ ጉዳይ ፖሊሲ ለማራመድ የሚሞክሩ የአፍሪካ ሀገራትን አሁን ነገን የሚጠልፍ ጉዳይ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። የህወሓት ስራ አስፈጻሚና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ከተስማሙ በኋላ ፍርድ ቤት ቀርበው ሀሳባቸውን ቀይረው አልመሰክርም በማለታቸው ጠቅላይ አቃቢ ህግ ክስ ሊመሰረትባቸው መሆኑን ለአሜሪካ ድምጽ ገለጠ። ወይዘሮ ኬሪያ ዛሬ ፍርድ ቤት በመቅረባቸው የገለጹት ጠበቃቸው አቶ ሀፍቶም ከሰተ በህወሓት አመራሮች ላይ ለመመስከርም ስምምነት አልነበራቸውም፣ በድብቅ ተቀርጿል የተባለ ቪዲዮ ስላስፈራራቸው ነው የዛሬን ቀን ሲጠብቁት የነበረው ብለዋል። አቃቢ ህግ በበኩሉ ይህንን ሐሳብ እንደማይቀበል ገልጦ በቂ መረጃ እንዳለውና መቅረብ በሚገባው ወቅት እንደሚያቀርብም አሳውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ፈቃደኛ ከሆኑ በኋላ ሐሳባቸውን በመቀየራቸው ወደ ክስ ሂደቱ እንዲገቡ መደረጉን ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ዛሬ ለቪኦኤ ተናግሯል።
ያው መመስከር አልፈለጉም፣ መብታቸው ነው። ምስክርነት በፍላጎት ነው የሚደረገው። ስለዚህ በዛው መሰረት መጀመሪያም ወንጀል ስላልፈጸሙ ሳይሆን የሚያስረዱት ነገር ይጠቅማል ተብሎ ነው ወደ ምስክር የዞሩት። በእሳቸው ላይ በቂ ማስረጃ አለ። መብታቸውን አልጠቀምም ብሎ የተው ጊዜ ደግሞ እንዳንከስታቸው የሚከለክል ህግ ስለሌለ ወደ ክሱ እንዲገቡ ተደርጓል ማለት ነው።
ለመስከር ከተስማሙ በኋላ የደህንነት ስጋት እንዳለባቸው አሳውቀው መሳሪያ ተሰጧቸው ሲደረግላቸው የነበረው ጥበቃ መነሳቱን ገልጠው በፖሊስ ቁጥጥር ስር መሆናቸውም ተናግሯል። ወይዘሮ ኬራ በጠቋሚዎችና በምስክር ጠበቃ አዋጅ ቁጥር 699/2003 በገቡት ስምምነት ዝርዝር የምስክርነት ቃላቸውን በፈቃዳቸው ሰጠው እንደነበረም ተገልጧል።
እኚህ ሴትዮ ተከስቶ ነጻ አልወጡም። ወንጀል ፈጽመዋል። ወንጀል የፈጸሙ ሰዎች የፌዴራል ሰበር ሰሚ ችሎትን በደንብ ትርጉም ሰጥቶበታል። አቃቢ ህግ በፈለገ ጊዜ ምስክር ሊያደርገው ሊጠቀምባቸው ይችላል። ያ የህግ አሰራሮች አሉን። የሙስና እና የማስረጃ ህጋችን ወደኋላ ስትሄድ የሰበር የሰጠው ትርጉም ክሱን የሚመሰረተው አካል ለህዝብ ጥቅም፣ ለተሻለ ጥቅም ያ ምስክር ከወንጀል አውጥቼው አስረጅ ቢሆንልኝ ይሻላል ብሎ ካሰበ አስረጅ ያደርገዋል። በዛ መሰረት ነው የተሄደበት። እንዳልኩ የፍርድ ቤት ክርክሩን ሚዲያ ላይ እንዳልጨርሰው ብዬ ነው።
ይሁንና በገዛ ፈቃዳቸው በጽሁፍና በሲዲ ምስክርነታቸውን ከሰጡ በኋላ በፍርድ ቤት ውሳኔ ከእስር እንደተለቀቁና የምስክርነት ጥበቃ ሲደረግላቸው እንደቆየም ጠቅላይ አቃቤ ህጉ አስታውሷል። ወይዘሮ ኬሪያ ኢብራሂምን ጨምሮ ለታሰሩ የህወሓት አመራሮች ጥብቅና ለመቆም የተቋቋመው ቡድን አባል የሆነውና የህግ ባለሙያው አቶ ሀብቶም ከሰቴም ወይዘሮ ኬሪያ ዛሬ ፍርድ ቤት መቅረባቸውን ገልጧል።
መጋቢት 2013 ጀምሮ ጠቅላይ ምርመራ ይደረግልን ብለው ጠይቀው ያው ለሀምሳ ምስክሮች ከመጋረጃ ጀርባ ሆነው ምስክርነት ሲሰጡ ድረስም ማንነታቸው ሳይታወቅ እና በእንግዲህ ችሎቱን ሆኖ እንድናስመሰክር ብለው በዚህ ሂደት ያው ሊደረግ አይገባም እያለ ወደ ከፍተኛ ወደ ጠቅላይ ወደ ኋላም እያለ ቆየ። አሁን ዳይሬክተር ስለተወሰነ ምስክር ሆነው እንዲቀርቡ አቃቤ ጋርጓቸው በከትናንትና ወዲያም ቀርበው ነበር ችሎት ላይ። ከዛ ቃለ መሀል ላይ ፈጽሙ ሲባሉ ከዛ በፊት የምናገረው ነገር አለ አሉ።
እኔ የበጣሁት ለመመስከር አይደለም። ከዚህ ቀደም መስክሪም አትመሰክሪ ከሆነ በቪዲዮ የቀዳንሽ ስላለ እሱን እናስተራጨብሻለን ሲሉ እሺ መስክራሉ ብዬ ዶኩመንተሪ ሳይሰራብኝ በፊት እዚህ ችሎት ቀርቤ ይሄ የተደረገብኝ መሆኑና መስከር ማልፈልግ መሆኑን መግለጽ ለመፈልግ ነው። ከመጋቢት ሁለት ጀምሮ አንድ ክፍል ውስጥ ለሁለት ሳምንት አቆይተውኝ ሁለቱን ሳምንት እኔ መቀጣት ነው የምፈልገው፣ ማረሚያ ቤት መውረድ ነው የምፈልገው፣ ከሞተሮቼ ጋር መስከር አልፈልግም፣ ወደ ነበርኩበት መልሱ ብዬ የተጋጋሚ ጠይቃቸው መልስ አልሰጡኝም። እዚህ የመስከር አልፈልግም በማለታቸው ምክንያት ከምስክርነት ተሰናብቷል።
አቶ ሀብቶም ወይዘሮ ኬሪያም በህወሓት አመራሮች ላይ ለመመስከር ስምምነት እንዳልነበራቸው ነግሮናልም ብሏል።
ቸው በህወሓት አመራሮች ላይ ይመሰክራሉ ብዬ ያለው አላሉ። በጊዜ ቀጠሮ በነበረው ክርክርም እመሰክራለሁ ለምስክርነት ተስማምቻለሁ የሚል ነገር አልነገሩንም። በዛሬው ችሎትንም ለመመስከር ተስማምቼ ነበረ ወይ ተስማምቻለሁ አላሉ።
ማረሚያ ቤት መውረድ እንደሚፈልጉም መወጣታቸውን ተናግሯል። እጅ ከሰጡ በኋላም ታስረው መቆየታቸውን ስናገሩት አቶ ሀብቶም ክሳቸው ተቋርጦ በዋስ መለቀቃቸው እንደሚያውቁ ገልጠው ወይዘሮ ኬሪያም ዛሬ ፍርድ ቤት ቀርበው ቅርብ ምርመራ ላይ እንዲጀመርባቸውና አዲስ ፋይል ተከፍቶ ከነ ዶክተር አብርሃም ተከስተ መዝገብ ጋር ተጣምሮ እንዲታይ ተብሎ ቀጥሮ መያዙን ተናግሯል። ወይዘሮ ኬሪያ በህወሓት አመራሮች ላይ ለመመስከር አልተስማሙም ነበር፣ በድብቅ ተቀረጸ በተባለ ምስል አስፈራርቷቸው ነው በማለት ጠበቃቸው የተናገሩትን በተመለከተ ምክትል ጠቅላይ አቃቤ ህጉ አቶ ፍቃዱ ይህንን ብለዋል።
ፍርድ ቤት ክርክር ወቅት የምናቀርበው ነው የሚሆነው፣ ችግር የለውም። ስለዚህ በቦታዎቹ መልስ እንሰጥበታለን። ያው የፍርድ ቤት ክርክርን በነጻነት መመራት ስላለበት እያንዳንዱ ዝርዝር ነገር ውስጥ መግባት አልፈልግም። አሁን እንደዚህ ነው እንደዛ ነው የሚለው ለፍርድ ቤት እናስረዳለን። እንዴት እምነት እንደፈጸሙ በድብቅ የተቀረጹት አለ፣ በፍላጎታቸው የተቀረጹት ምንድን ነው የሚሆነው የሚለው ያው መቼስ የድብቅና የግልጽ ካሜራው ራሱ ስለሚለየው ችግር አይኖረውም። እሱ ያው አደባባይ ይወጣል በጊዜው። ግን አሁን የፍርድ ቤት ክርክር ላይ ስላለ የፍርድ ቤት ክርክርን ጉዳይ የሚዲያ አተካራ ውስጥ የምናስገባበት ምክንያት አይኖርም። በሚዲያ መገለጽ ያለበት ያለክ ነው የሚገለጸው። እሱም ምንድን ነው ምስክር ለመሆን ተስማምቶ ነበር፣ በይፋ ምስክር መሆን አልፈልግም ብሏል። ምስክር አለመሆን ሲፈልጉ ደግሞ ክስ እንዳንከስ የሚከለክለን የለም፣ ወደ ክስ ይገባል።
ዛሬም ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት ወይዘሮ ኬሪያም ለመጪው ሰኞ ግንቦት 23/2013 ዓ.ም ፍርድ ቤት እንዲቀርቡ የታዘዙ ሲሆን እስከዚያው በፖሊስ ቁጥጥር ስር እንዲቆዩም ፍርድ ቤቱ ወስኖባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ አመሰግናለሁ። አድማጮች አሁን ወደ መካከለኛው ምስራቅ እንሻገራለን። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት ኃላፊነትን ከተረከቡ የመጀመሪያቸው በሆነው በመካከለኛው ምስራቅ ያካሄዱትን የሥራ ጉብኝት አገባደዋል። የጉዟቸውም ዓላማ በእስራኤልና በጋዛ የተደረገውን የተኩስ አቁም ስምምነትና ግንኙነቶች ማጠናከር እንዲሁም እርዳታ መድረሱን ማረጋገጥ መሆኑን ገልጸዋል። በእስራኤልና በሐማስ መካከል በተካሄደው ግጭት ከ250 በላይ ሰዎች መገደላቸውን የአሜሪካ ድምጽ ዘጋቢ አይረስ መክለር ከኢየሩሳሌም ብላከችው ዘገባ ጠቁማለች። ዝርዝሩን ካዳነች ፍሳዬ።
አንቶኒ ብሊንከን በመካከለኛው ምስራቅ የመጀመሪያ ጉብኝት ያካሄዱት ጋዛ ውስጥ በቋፍ ላይ ያለ የተኩስ ማቆም ከተደረገ በኋላ ነው። እስራኤል በሐማስ ለተከፈተው የሮኬት ተኩስ ምላሽ የማጥቃት እርምጃ ከወሰደች በኋላ ብዙ ሰዎች ተገድለዋል፣ ህንፃዎች ዋና ሆነው ወድመዋል። አንቶኒ ብሊንከን በያዝነው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እና ከፍልስጤማውያን ፕሬዚደንት ማህሙድ አባስ ጋር ያደረጉት ንግግር ያተኮረው ዩናይትድ ስቴትስ በግብፅ ሸምጋይነት የተደረገውን የተኩስ ማቆም ስምምነት እንዴት ማጠናከር ትችላለች እና ጋዛን መልሶ ለማቋቋም ምን መደረግ አለበት በሚሉት ነጥቦች ላይ ያተኮረ እንደነበር ተገልጿል።
We know that to prevent a return to violence, we have to use the space created to address a larger set of underlying issues and challenges. And that begins with tackling the grave humanitarian situation in Gaza.
ወደ ግጭት መመለስን ለማስወገድ የችግሮቹንና የተግዳሮቶቹን መሰረት ተጠቅሞ ማጤን እንደሚያስፈልግ እንረዳለን። ይህም ጋዛ ላይ ላለው አስከፊ ሰብአዊ ሁኔታ መፍትሄ በመፈለግና ጋዛን መልሶ በማቋቋም ተግባር ይጀምራል።
ጋዛን የሚቆጣጠረው ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ እንደመሆኑ መጠን ዩናይትድ ስቴትስ ጋዛን መልሶ ለማቋቋም ባላት ቁርጠኝነት መሰረት ሐማስን ወደ ጎን ትታ ሲቪሉን ህዝብ እንዴት ለመርዳት እንደምችል ጥያቄ ማስነሳቱ አልቀረም።
We'll work with our partners closely with all to ensure that Hamas does not benefit from the reconstruction assistance.
ከሁሉም አጋሮቻችን ጋር በቅርበት በመስራት ሐማስን ሊጠቅም በማይችልበት መንገድ እንዲሰራ አደርጋለሁ።
ከሐማስ ጋር መስራቱን ለማስወገድ ከተባበሩት መንግስታት ድርጅትና ፍልስጤማውያን የአመራር አካል ጋር መስራት አማራጭ ሊሆን እንደሚችል የዩናይትድ ስቴትስ ባለስልጣኖች ሐሳብ አቅርበዋል። አንዳንድ እስራኤላውያን ግን ጥርጣሬ ያላቸው ኒውዮርክ ውስጥ የእስራኤል ዋና ቆንስላ የነበሩት አሎስ ቲንካስ
I don't see the mechanism that would allow America to go around Hamas.
America Hamasን ዘላ ከፍልስጤማውያን አመራር ጋር ልትሰራ የምትችልበት ዘዴ ታየኝም።
እስራኤልና ዩናይትድ ስቴትስ ምንም አይነት ገንዘብ በሐማስ በኩል እንዲያልፈልጉም የአሁኑ ግጭት ከመነሳቱ በፊት ቃጣር በወር 30 ሚሊዮን ዶላር በእስራኤል የድንበር ማለፊያ በኩል ለጋዛ ስትሰጥ ቆይታለች ይላሉ ፒንካስ። የእስራኤል የመከላከያ ባለስልጣኖች ይህን እንዲቀር ጥሪ አድርገዋል።
This has been the recommendation of the military of the IDF, the Israel Defense Forces, to the Prime Minister for some time to cut the direct link that the Qataris have with Hamas.
ይህ በእስራኤል መከላከያ ኃይል ሲቀርብ የነበረ ሐሳብ ነው። ኳታር ለሐማስ ገንዘብ በማቅረብ በኩል ከሐማስ ጋር ያላት ቀጥተኛ ግንኙነት እንዲቋረጥ የእስራኤል መከላከያ ኃይል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐሳብ ሲያቀርብ ቆይቷል። ሚስተር ኔታንያሁ ግን ምክሩን አልተቀበሉም።
ብሊንከን በመካከለኛው ምስራቅ ጉብኝታቸው ወቅት ለፍልስጤማውያን የኢኮኖሚ እርዳታ ለማድረግ የዩናይትድ ስቴትስ ምክር ቤት የ75 ሚሊዮን ዶላር እንዲመድብ እንደሚጠይቁ ተናግረዋል። የፍልስጤማውያን አስተዳደር ይህ መልካም የግንኙነት መመለስ ጅምር ነው ሲል እንደተቀበለው ተገልጿል። በትራምፕ አስተዳደር ወቅት የፍልስጤማውያንና የዩናይትድ ስቴትስ ግንኙነት በታሪክ ባልታየ መልኩ ሻክሮ እንደነበር ተገልጿል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራለች። ፍልስጤማውያንን ለሚረዱ የተባበሩት መንግስታት ድርጅት አገልግሎቶች ታዋጣው የነበረውን ገንዘብ አቋርጣለች። በእስራኤል በኩል ደግሞ በቅርቡ በጋዛ የታየው የግጭት ሁኔታ በሐማስ ላይ ያላትን ፖሊሲ በአዲስ መልክ እንድትገመግም አድርጓል ይላሉ አሎን ፒንካስ።
Israel's policy in the last few years was to weaken the Palestinian Authority, to divide and rule the Palestinians between the West Bank and Gaza.
Israel ከጥቂት ዓመታት ወዲህ የነበራት ፖሊሲ የፍልስጤማውያን አስተዳደርን ማዳከም ነው። በምዕራብ ዳርቻና በጋዛ ያሉትን ፍልስጤማውያን ከፋፍሎ በመግዛት ትርጉም ያለው የሰላም ሂደት እንዳይኖር ስትል ቀጥተኛ ባልሆነ መንገድ ሐማስ እንዲጠናከር ቢያንስ አሁን ባለው ስልጣን እንዲቆይ ማድረግ ነበር።
ዩናይትድ ስቴትስ ከፍልስጤማውያን አስተዳደር ጋር ያላትን ግንኙነት ለማደስ እየሞከረች ባለችበት በአሁኑ ወቅት በቋፍ ላይ ያለውን የጋዛ ተኩስ ማቆም ወደ ተረጋጋ የተኩስ ማቆም ስምምነት እንዲያመራ ለማድረግ ብሊንከን ጥረታቸውን እንደቀጠሉ ታውቋል።
አዳረችን ለዘገባው አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች። በ6ኛው ብሔራዊ ምርጫ ላይ የሚሳተፈው እናት ፓርቲ በምርጫው ካሸነፈ ኢትዮጵያን ከተጋረጠባት የህልውና አደጋ ለመታደግ እሰራለሁ ይላል። ፓርቲው የጥምር መንግስት ምስረታን ሐሳብም እደግፋለሁ ነው የሚለው። የአሜሪካ ድምጽ በመጪው ብሔራዊ ምርጫ ተፎካካሪ ፖለቲካ ፓርቲዎች አመራር አባላት አስተያየቶችን እያስተናገደ ሲሆን በተከታዩም ቅንብር መስናራጌ የእናት ፓርቲን አመራር አባላት አነጋግሯል ነው።
በፖለቲካው መድረክ ደርሶ ከመመለስ ያለፈ ራዕይ አለን የሚሉት የእናት ፓርቲ ጻፊ ጌትነት ወርቁ በጎ ተጽዕኖ ማሳረፍ ስለምንሻ በምርጫው ለማሸነፍ እንሰራለን ብለዋል።
በአዲስ አተያይ በአዲስ ፊት እና ኢትዮጵያን በፈረሰው በኩል ቆሞ የማሻገር ራዕይ ተስፋ ተንቀን ነው የመጣ ነው እና በተለይ ደግሞ በኢትዮጵያ የፖለቲካ ምህዳር ነው የተገለለ የተተወ የሚባለው ፈረንጆች እንደሚሉት ሳይለንስ ማጆሪቲ ይሄንን ኃይል ይዘን ነው የመጣ ነው። ይሄ ኃይል አበል ያለመደ ቀንና ሌት ህልሙ ሀገር ይሆነች ተስፋው ሐሳቡ ኢትዮጵያ መዳረሻውም ኢትዮጵያውያን የሆነ ሰው ነው ይዘን የመጣ ነው።
ትናንትን ያጣቀሱ መዋቀስ ለነገ መንገዳችን አያዋጣም ይላሉ ጸሐፊው።
ለመወንጀል አልመጣንም፣ ለመቃወም ብለንም አልመጣንም። የመጣነው የፈረሰውን በፈረሰው በኩል ቆሞ ለማዳን። ሰዎች በአብዛኛው የትላንትና ኢትዮጵያ በጣም ታስጨንቃቸው፣ በጣም ያስለቅስ፣ በጣም አሁን ያለንበት ሁኔታ በጣም ያስጨንቅ ይሆናል። የበለጠ የነገው በጣም ከባድ ነው። ኢትዮጵያን ምጥ እንደጠናባት ሴት ነው ምን ቆጥራት እና ያንን የመጦራት ማሳጠር ነው አላማው።
መንግስት ምርጫው ፍትሃዊ እንዲሆን ቁርጠኝነቱን መግለጹ ምርጫው ላይ ተስፋ እንዲጥሉ እንዳደረጋቸውም ገልጸዋል።
በዚህ ምርጫ አንድ በጎ ነገሩ መንግስት በጣም ደጋግሞ እንደሚለው ነጻ ፍትሃዊ ምርጫ ማድረግ እፈልጋለሁ፣ ለዛም ኮሚትድ ነኝ እያለ በጣም ደጋግሞ ነግሮናል። አለፍ ብሎም ደግሞ እንደነ ወይዘሪት ብርቱካን አይነት ሰዎችን ወደፊት ለማምጣት ጥረት አድርጓል፣ አንዳንድ ጅምሮችን አሳይቷል።
በአንጻሩ መሬት ላይ የሚስተዋሉት አደገኛ ዝማሚያዎች በምርጫው ዴሞክራሲያዊነትና ፍትሃዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ የሚል ስጋት አላቸው።
ለምሳሌ የዛሬ 5 ቀን አካባቢ አዊ ዚገም የሚባል አካባቢ በሽጉጥ ስተውታል አንድ ጩዋችን። ማህበረሰብ ካልነቃ አካባቢውን ሁነቶቹን እያየ በደንብ ካልተቆጣጠረው የአብይ መንግስት አምባገነን የመሆን እድልም አለ።
እንደ ጸሐፊው በማንነቱ ዝግብ ውስጥ የተሸፈነውን ኢትዮጵያዊነት ፈርማሲያስ ቀዳሚ አጀንዳቸው ነው።
አሁን ያለንበት ሁኔታ ወይ ፈረንጆቹን አልሆን ወይ እኛን አልሆን መሀል ላይ ተንሳፈን እንዲሁ እንዋላለን። ወደፊትም መሄድ መስፈንጠር አልቻልንም፣ ወደኋላም ተመልሰን ደግሞ ራሳችንም መሆን አልቻልንም። ትናንት በጎ ነገሮች ነበሩን። በቀዳሚነት ሊጠቀስ የሚችል ስልጣኔ የነበራት ሀገር ነበረች። ግን ደግሞ ዛሬ 15 ሚሊዮን እና 20 ሚሊዮን በየአመቱ የሚራብባት በየቀኑ በጠኔ ልጆቿ የሚያልቁባት ሀገር ሆናለች። ከሚበላው የሚደፋው በበለጠባት ዓለም በረሀብ ልጆቿ የሚያልቁባት ሀገር ሆናለች።
ዛሬ እርስ በርስ የምንጋጭበት አጀንዳ ዘመናዊ ተብሎ ከሚጠራው ትምህርት የተቀዳ ጭምር ነው ይላሉ አቶ ጌትነት።
ያለፉት 60 ዓመታት ዘመናዊ የሚባለው በጣም የተጋነነ ስም የተሰጠው መባል የነበረበት የፈረንጅ ትምህርት ነው፣ የባህር ማዶ ትምህርት ነበር መባል የነበረበት። በሙሉ የኢትዮጵያን ባህል ወግ በካልቾ ብሎ ተከለ። እንዴት እንግባባ? እነ ላሊበላና አክሱም የአክሱም ሐውልትን ያቆመው መሰረት እኮ እስካሁን ተመራምሮ ያገኘ ሰው አላየሁም፣ አልሰማሁም። ምንድን ነው ያንን የገዘፈ ከድንጋይ የተጠረበ ግዙፍ አካል ምን አይነት መሰረት ነው ያቆመው? በዛች ትንሽ መሰረት አሁን ሌላ ህንፃ ማቆም ይቻላል? ይሄንን ይመልስ። ያ የተራቀቀ ጥበብ በሙሉ በካልቾ ተብሎ ነው አሁን እንደገና አሁን ላይ እንዲህ አይነት አስቸጋሪ ጊዜ ላይ እንዳለ
ምዕራባውያን የቀኝ ግዛት አስተሳሰባቸውን ለማስረጽና በአንድነት የሚቃጣባቸውን ምከታ ለማስቀረት በኢትዮጵያ አንድነት ላይ ሸፍጥ መስራታቸውን ያብራራሉ። እርስ በርስ የመጠላላቱና የመጠላለፉ ችግር የምዕራባውያኑ የሐሰት ትርክት ውጤት እንደሆነ በማዕከል
በመሳሪያና በጎራዴ ማሸነፍ ነገሮች ቀላል እንደማይሆኑ በደንብ ገብቷቸዋል። ስለዚህ ያለው አማራጭ ሌሎች ሀገራት ላይ እንደሞከሩት ከፋፍሎ መግዛት ነው እና የሆነን አካል በጣም ታገነዋለህ፣ የሆነን አካል በጣም ተጨቁንሃል እና ሲገዛ ሲጨቁን ሲገልህ ነበር ትለዋለህ። በዚህ አጋጣሚ ነው አንዳንዱ ይነሳል፣ አንዲ ሆኜ ነበር እያለ በቁጭት ከዛ ደግሞ ያሳድጋሉ። በእነሱ ትምህርት ያሳደጓቸው ደግሞ አሉ። ይሄ ቁስሉ እንዳይድን ፋብ እያረጉ ይደማል ቁስሉ። ዙሪያውን እያከኩ ደግሞ እንደዚህ እሷን እንዳትድን እያረጉ የሚነካኩ ደግሞ ከዛው መሀል ደግሞ በዘመናዊ ትምህርት ሰበብ ደግሞ የሚያደርጉ አሉ። በቀላሉ የሚወጣ መርዝም አይደለም፣ ግን ቢያንስ ችግሩ እንዳለ በመላ የኢትዮጵያ ደረጃ እንዲህ ሆኖ እንደመጣብን እንዲታወቅ ማድረግ ቀላል አይደለም።
ፓርቲው ወደዚህ ውድድር የገባው በአደረጃጀቱም በፖለቲካ ብስለቱም ሳይጎለብት ነው ብለው ለሚሉ ወገኖች የእናንተ ምላሽ ምንድን ነው?
በዚህ ጉዳይ ላይ መጠየቅ ያለባቸው ይህን ያሉት ሰዎች ናቸው ያልበሰሉት። እኛ ታዋቂ ሰዎችን ሰብስበን መምጣት አልፈለግም። ለፖለቲካው መድረክ አላዋጣም፣ አያዋጣም። ታዋቂ ሰው ይዘን አንመጣም። አዋቂ ሰው ይዘን መምጣት ነው የምንፈልገው። የፖለቲካ አደረጃጀቱም ከለመዱት ስለተለየን መጠላለፍ አልነበረውም፣ መጋነን አልነበረውም። ከቴሌቪዥን ጋጋታ፣ ከሬዲዮ ጋጋታ፣ ከጋዜጣ ጋጋታ በተለየ መንገድ ሰርተን አመጣል።
ሌላው ከእናንተ ፖለቲካ ድርጅት ጋር ተያይዘው ከሚነሱ ስጋቶች ወይም ጥያቄዎች ማለት እንችላለን ሃይማኖታዊ ተጽዕኖ ወይም ደግሞ ተልእኮ ያለው ይመስላል ብለው የሚያነሱ አሉ።
ተጽዕኖ ምንም ክፋት የለውም፣ እንዲኖረው አድርገን ነው የጀመርነው። ተልእኮ ግን የለው። ተጽዕኖ ለበሉ የማይታክታቸው ስርፍ ሆድ ያላቸው ሁሉ የሚመስሉ አንዱን ሆድ አስቀምጠው ሌላውን ሆድ ተሸክመው የሚመጡ የሚመስሉ አሉ። ከዚህ ትንሽ ፈቀቅ ያሉ በስነ ምግባር የታነሱ ሃይማኖተኞች ብቻ ሳይሆን የሃይማኖቱን መርሆዎችን የሚከተሉ ከመስረቅ፣ ከመዝረፍ፣ ከመበደል፣ ከኢፍትሐዊነት የራቁ ሰዎችን ለመሰብሰብ ጥረት አድርገናል።
ግን የተለያዩ እምነት ተከታዮችን ታካትታላችሁ ፓርቲያችሁ ላይ?
ምንም ጥያቄ የለውም፣ ተካተዋል። አሉን ይኖሩናል ከዚህም በኋላ እነታው ይሄ ነው
እንደ ህዝብ በጋራ የሚያኖረንን ሴቶች በማጎልበት ለሉዓላዊት ኢትዮጵያ ጥቅም እንሰራለን ብለዋል ፓርቲው እንደ ኢትዮጵያ ላለች ሀገር የሚያስፈልገው የተለያየ የፖለቲካ ድርጅቶች ተሰባስበው የሚመሰርቱት ጥምር መንግስት እንጂ በአንድ ፓርቲ የሚመራ ሀገረ መንግስት አይደለም ባይ ነው
አቅም ኖሮ ሁሉም ነገር ተስተካክሎ መንግስት የሚያስቆን ድምጽ እንኳን እንደምናገኝ ብናውቅም ከሌሎች አካላት ጋር መስራትን እንደ የቅድሚያ ቅድሚያ የምንሰጠው ዳስ ዋይ በዛ አርገን ፓርቲዎችን ቁጭ ብለን እየመከርን እየተነጋገርን ያለን ህልምህ በዚህ ውስጥ እንዲሳካልህ የምትፈልገው ነገር ካልከኝ አንዱ እንዲሳካልኝ የምፈልገው ከነዚህ ኃይሎች ጋር ሁላችንም ፍላጎታችንን ሰብሰብ አርገን ለትልቁ ምስል ያንን ያየን ወደዛ ስንስፈነጠር እና ስለታላቋ ኢትዮጵያ አስበን ያንን ፊርማ ስናስቀምጥ እና ለዛም ስንሰራ ማየት ነው የምንፈልገው ኢትዮጵያም ሆን በአብዛኛው የሚያስፈልጋት ከግራም ከቀኝም ተጠራርተው መጥተው የሚመሰርቱት መንግስት ቢሆን በጣም ጥሩ ነው
በአንጻሩ የ1960ዎቹን የተማሪዎች እንቅስቃሴና ለውጡን ተከትሎ የተፈጠረው እንደማፋሳሽ ክፍፍል ከ1997ቱ በኋላ በቅንጅት ላይ የተስተዋለውን መሰነጣጠቅ በማጣቀስ የተለያዩ የፖለቲካ ፓርቲዎች በአንድ ጥላ ስር ውለው ጥምር መንግስት ለመመስረት የሚያስችላቸው አቋም ላይ እንዳይገኙ ያደርጋቸዋል የሚል ስጋት ያላቸውም አልጠፉም። እናት ፓርቲ ኢትዮጵያ ውስጥ በተለያዩ ክልሎች በመርጫው ላይ የሚሳተፍ ሲሆን 600 የሚደርሱ እጩዎችን እንዳቀረበ ለመረዳት ተችሏል። ከአጠቃላይ እጩዎቹም 65ቱ ሴቶች ናቸው ተብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን በድጋሚ ለዚህም ዘገባው አመሰግናለሁ። አድማጮች፣ ተከታዩ የምሽት የመጨረሻ ርዕስ ደግሞ ወደ ጄኔቫ የሚወስደን ይሆናል። ፕሬዚዳንት ባይደን በሚቀጥለው ወር ጄኔቭ ላይ በሚደረገው ስብሰባ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር እንደሚገናኙ ዋይት ሀውስ ከትላንት በስቲያ ባወጣው መግለጫ አስታውቋል። ይህ እየሆነ ያለው ታዲያ የባይደን አስተዳደር በሁለቱ አገሮች መካከል የሻከረውን ግንኙነት ወደ ነበረበት ለመመለስ ጥረት በማድረግ ላይ በሚገኝበት በአሁኑ ወቅት መሆኑም ተመልክቷል። አንዳንድ የሪፐብሊካን ህግ አውጪዎች ታዲያ የሞስኮ ወዳጅ ቤላሩስ እያደረገች ያለችውን እንቅስቃሴ ያሳሰባቸው መሆኑን በመግለጽ የባይደን አስተዳደር ተቃውመዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ተከታዩን ዘገባ ድርጅት ደስታ ያቀርበዋል።
በፕሬዝደንት ጆ ባይደን እና በፕሬዝደንት ቭላድሚር ፑቲን በአውሮፓ አቆጣጠር ሰኔ 16 በጄኔቭ የሚካሄደው የዩናይትድ ስቴትስ እና የራሽያ ጉባኤ በብራስልስ የሚደረገውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል አገራት ጉባኤን ተከትሎ የሚከናወን መሆኑ ተገልጿል። ሁለቱ መሪዎች የጦር መሳሪያ ቁጥጥርን፣ የአየር ንብረት ለውጥን፣ እንደገና ስለሚታደሰው የኢራን የኒኩሌር ስምምነትን ጨምሮ በጋራ ጉዳዮቻቸው ላይ እንደሚነጋገሩ ተመልክቷል። ዋይት ሀውስ እንዳረጋገጠው የራሽያ አጋር በሆነችው ቤላሩስ ሰሞኑን የተፈጸመው ነገር ቢኖርም ከፕሬዝደንት ፑቲን ጋር ይገናኛሉ። የዋይት ሀውስ ፕሬስ ጸሐፊ ጄን ሳኪ ስለዚህ ሲናገሩ
ፕሬዝዳንቱ የቤላሩስን ጉዳይ በእጅጉ ያሳሰባቸው መሆኑን በውይይታቸው ወቅት ለማንሳት እቅድ አላቸው።
ባለፈው እሁድ የፑቲን ወዳጅ የሆኑት የቤላሩስ ፕሬዝዳንት አሌክዛንደር ሉካሼንኮ የሳቸው መንግስትን ይተቻል የተባለውን ጋዜጠኛ ራማን ፕራታዝቪች ያጓጉዝ የነበረውን የትራንስፖርት አውሮፕላን አቅጣጫውን እንዲቀይር ማድረጋቸው ተነግሯል። የኢሮሽያ ሴንተር ኢን ዘ አትላንቲክ ካውንስል የተባለው ተቋም ዳይሬክተር ጆን ሃርቨስት እንዲህ ይላሉ።
What Lukashenko did was outrageous. It was an act of air piracy or air terrorism. So there has to be a penalty. And I believe the EU reacted uncharacteristically quickly and strongly.
ሉካሽንኮ ያደረጉት ነገር እጅግ የሚያስቆጣ ነው። በአየር ትራንስፖርት ላይ የተፈጸመ ውንብድና ወይንም የአየር ላይ ሽብርተኝነት ነው። ስለዚህ ለዚህ ተግባር ቅጣት መኖር አለበት። የአውሮፓ ህብረት ያለምንም ማመንታት ፈጥኖ እርምጃ እንደሚወስድ አምናለሁ። የቤላሩስ አየር መንገድም ሆነ ወደ ቤልቪያ ለሚደረግ በረራ የአውሮፓ ህብረትን አውሮፕላን ማረፊያዎች ወይንም የአየር ክልል እንዳይጠቀሙ ስለማገድ መነጋገር ይቻላል።
ሞስኮ በጉዳዩ ጣልቃ እንዳልገባች አስተባብላለች። ባይደን ድርጊቱን አውግዘው የቤላሩሲያ ህዝብ ለዲሞክራሲ የሚያደርጉትን ትግል እንደሚደግፉ ተናግረዋል። ሉካሼንኮ ለ27 አመታት በስልጣን የቆዩ መሪ ናቸው። ይሁን እንጂ አንዳንድ የሪፐብሊካን አባላት ውሳኔው በቂ አይደለም ይላሉ። ሪፐብሊካኑ ሴኔተር ቤንሳስ ጉዳዩን አስመልክቶ ባወጡት መግለጫ ባይደን ፑቲንን እንደ ጉልበተኛ ወይም ጋንግስተር ከማየት ይልቅ በዚህ ጉባኤ በመሳተፍ ከራሽያ ጀርመን ድረስ ጥንድ ሆኖ የተዘረጋውን የኖርድ ስትሪም 2 የጋዝን ማስተላለፊያ መስመርን አጎናጽፈው በድርጊታቸው እንዲበረቱ እያደረጓቸው ነው ብለዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ አሁንም እንዲህ ይላሉ።
We don't regard the meeting with the Russian president as a reward. We regard it as a vital part of defending America's interests. And President Biden is meeting
Karasha president gar yemnadergon wiyit inde shilmat anqotrom yaamerkan meseretawi tikmin yemekelakel andu akal adergen yemnosdo President Biden ka President Putin gar yemigenanyut bahagaratochachin mahakel liyunet silalleno inji beliyunetochu mekniyat aidellem
ዩናይትድ ስቴትስ ከራሽያን ስቶስ ከጀርመን የተዘረጋውን የኖርድ ስትሪም 2 የጋዝ ማስተላለፊያ ለማገድ ለረጅም ዓመታት ሰርታለች። የባይደን አስተዳደርም በመጠናቀቅ ላይ ባለው የማስተላለፊያው ፕሮጀክት በተሳተፉት የራሽያ ድርጅቶች ላይ ሁሉ ማዕቀብ ጥሏል። ይሁን እንጂ በጀርመን በኩል በፕሮጀክቱ በበላይነት በመቆጣጠር የተሳተፉት የጀርመን ኩባንያዎች ከማዕቀቡ ነጻ እንዲሆኑ ተደርገዋል። ያም የተደረገው ከአትላንቲክ ባሻገር ካሉ አገሮች ጋር ያለውን ወዳጅነት ለማጠናከር የሚደረገው ጥረት አካል እንዲሆን በመታሰቡ እንደሆነ ተመልክቷል። በአውሮፓ በሚገኘው የካርኒንጌ ዩሮፕ የስትራቴጂ ብሎግ ዋና አዘጋጅ የሆኑት ጁዲ ደምሲ እንዲህ ብለዋል።
The Biden administration has to really bring on the Europeans, particularly the Germans. Russia's tactic always has been to weaken the transatlantic relationship.
የባይደን አስተዳደር አውሮፓውያኑን በተለይም ጀርመንን ወደ ራሳቸው መሳብ ይኖርባቸዋል። የራሽያ ስትራቴጂ ሁሌም ከአትላንቲክ ባሻገር ያለውን ግንኙነት ማዳከም ነው። የምዕራቡ ዓለምና አውሮፓን መከፋፈል ነው። ስለዚህም የአውሮፓ ሀገራቶች በመተባበር የባይደንን ጥረት መደገፍ ያለባቸው ጊዜ አሁን ነው።
ዋይት ሃውስ በመግለጫው ባይደን ሞስኮ በዩክሬን ላይ ያላትን ጠባጫሪነት በውይይታቸው እንደሚያነሱ ጠቅሶ ይሁን እንጂ አስተዳደሩ በዩናይትድ ስቴትስና ራሽያ መካከል ያለው ግንኙነት አቅጣጫው የሚታወቅና የተረጋጋ እንዲሆን በማድረጉ ላይ እንደሚያተኩር አስታውቋል።
ደረጀን ለዘገባው አመሰግናለሁ። አድማጮች ተከታዩ ዩናይትድ ስቴትስ የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምጽ ያነጋገራቸው በተለያዩ አካባቢዎች የሚኖሩ ነዋሪዎች የሰጧቸውን አስተያየቶች በትናንትናው ምሽት ማሰማታችን ይታወሳል። ለምሽቱም በተመሳሳይ የተሰባሰቡ ድምጾች ደርሰውናል። ከአምቦ ለተጠናቀረው ዘገባ አኮር መልካ።
አንም ምሁር ሰላም ተፈራ ይባላል። የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ነኝ። አሜሪካ በተለያየ ጊዜ የተለያዩ ሀገሮች ላይ በሰብአዊ መብት ምክንያት፣ በዲሞክራሲያዊ መብት ምክንያት የተለያዩ ማዕቀቦች ስላለች እነዚህ ማዕቀቦች በተለያየ ጊዜ ሁለት ቦታ ከፍለ ማለት ይችላል። አንደኛ ጊዜ ታርጌት ሳንክሽን ለሰዎች ላይ የሚጣል ማዕቀብ ሊሆን ይችላል። ሁለተኛ የምጣኔ ሀብት ላይ የሚጣል ማዕቀብ ሊሆን ይችላል። አሁን ታርጌትድ ወይም ደግሞ ለሰዎች ላይ የተቆረው ማዕቀብ ብዙ ጊዜ ቪዛ ላይ ያካትት ይችላል። ይሄ ብዙም ይሄናል አሳሳቢ አይደለም። ነገር ግን ይሄ ነገር ቪዛ ላይ ብቻ ይቆማል ለብለስ ናስብ ሌላ ነገር ተከትሎ ይዞ ይመጣል። ለምሳሌ ለሰዎች ከሌሎች ሀገሮች ጋር በመጸነተ ተከታክሶ ዲፕሎማሲ የማይሰሩ ከሆነ ይሄም ራሱ አንድ ተግዳሮት ነው። ሁለተኛ ግን በተለይ በኢኮኖሚ ላይ ትልቅ ተጽዕኖ ሊያመጣ ይችላል። ለምሳሌ እንደምታውቀው እኛ ሀገር የኢኮኖሚ ጉዳት ደርሷል። በተፈጥሮ ምክንያት ወይም በሰው ሰራሽ ምክንያት ኮቪድ ጋር ተያይዞ በተለይ ሚኒስትሩ ይሰው የኢትዮጵያ ኢኮኖሚ አሁን በዚህ ጊዜ በጣም እየተጎዳ ነው። ይሄም ብቻ የአፍሪካ ኢኮኖሚ ብዙ ተጎድቷልና ይሄ ማቀስ ጨምርበት ሌላ ጉዳት ሊያስከትል ይችላል። በተለይ ሁለተኛ የአሜሪካ ማዕቀብ አሜሪካ ላይ ብቻ ቆማል ብለስ እናስብ አይደለም። ሌሎች ሀገሮችም ሊጨምር ይችላል ሊጋብዝ ይችላል። እንደምታውቀው አሜሪካ የተለየ ጥሪ ያደረገች ነው። ለአውሮፓ ህብረት ጥሪ ያደረገች ነው። ሌሎች ሀገሮቹ የአሜሪካ ወዳጆች የሚባሉት ጥሪ ያደረገች ነው። ከታሪክ እንደምንረዳው ብዙ ጊዜ አሜሪካ ማዕቀብ ስትጥል የአሜሪካ ወዳጆች ወይ ደግሞ የአሜሪካ አጋሮች የአሜሪካ ማዕቀብ በሙሉም ቢሆን በከፍሉ አፕላይ ያደርጋሉና ስለዚህ ይሄ ትልቅ ተጽዕኖ ሊያመጣ ይችላል። ከአውሮፓ ሀገሮች የምናገኘው እርዳታ ሙሉ ለሙሉ ሊቆም ይችላል። ይሄ በጥንቃቄ ሊታሰብ ይገባል። ኢትዮጵያ በዲፕሎማሲ ጥረቷን ተጠናክሮ መቀጠል አለበት። በተለይ የዲፕሎማሲ ሂደቱ ኢትዮጵያ መልስ አራስ መፈተሽ መቻል አለበት።
ስሜ መምህር ዳንኤል እንዳሉ ባላለሁ በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል
መምር ነኝ። ከዚህ ቀባ በፊት ማንሳት የምፈልጋቸው ነገሮች አሉ። ለምሳሌ የቲፒኤልኤፍ መንግስት ለምሳሌ ባለፉት 27 ዓመታት ይህንን ሀገር ሲያስተዳድር ነበረ። ብዙ ችግሮች ነበሩ። የፖለቲካ ችግሮች፣ ማህበራዊ ችግሮች፣ ሰብአዊ መብት ችግሮች እዚህ ሀገር ውስጥ ከሰቱ ነበረ። አሁን ያለው መንግስት ላለፉት 3 ዓመታት ይህችን ሀገር እያስተዳደራት ነው። ለምሳሌ ባለፉት 27 ዓመታት ሲከሰቱ የነበረ የሰብአዊ መብት ጥሰትና አሁን ባለንበት 3 ዓመታት ውስጥ የነበሩ ሰብአዊ መብት ጥሰቶች ማለት ይጠቅማል ብዬ አስባለሁ። በየትኛውም መንግስት ሰብአዊ መብት ጥሰት መኖር አለበት ብዬ አላምንም። ነገር ግን እኛም የኖርንበት ባለፉት 27 ዓመታት በእኛ ህዝብ ላይ ሲደርስ የነበረው ግፍና ጭቆና፣ እስራት፣ ስደት፣ ግድያ ያኔ የአሜሪካ መንግስት ነበረ፣ ቲፒኤልኤፍ መንግስትም ነበረ። ነገር ግን እንደዚህ አይነቱ ይቀባዎች ታይቶ አይታወቅም ማለት ነውና ዛሬስ ምንድን ነው? ምን የተለየ ነገር አለስ ወይ? ለምሳሌ የኦሮሞ ህዝብ ሲሰደድ፣ ሲገደል፣ በግፍ ሲታሰር፣ ከቀዩ ሲፈናቀል የነበረው ዲፕሎማሲ ስፔሻሊ በቲፒኤልኤፍ መንግስት ሲሰራ የነበረው የዲፕሎማሲ ስራ ትክክለኛ ያልሆነ ዲፕሎማሲ ቢሆን ማለት ነው የአሜሪካን ኢንተረስት እስከተበቀ ድረስ እንዲህ አይነቱ ይቀባዎች አላየንም። ነገር ግን አሁን ባለው ሁኔታ በትግራይ ክልል በጦርነቱ ምክንያት ሰብአዊ መብት ጥሰት ደርሷል ማለት ነው። የኢኮኖሚ ችግር፣ የፖለቲካ ችግሮች እየታዩ ነው። ነገር ግን የኢትዮጵያ መንግስት ይሄ ችግር ሲከሰት እንደ ችግር በአግባቡ ይሄ ቀባ ከመደረሱ በፊት መሰራት የነበራቸው ስራዎች እንዳሉ አምናለሁ። አንድ ሰብአዊ መብት ጥሰት ማኖሩም ማመን መቻል አለብን። የማህበራዊ ችግሮች፣ የፖለቲካ ችግሮች፣ ዘርፈ ብዙ ችግሮች እንዳሉ እናውቃለን። በዓለም ሚዲያም ሲዘገብ እንደነበረ። ነገር ግን የኢትዮጵያ መንግስት እነኚህ ሪያሊቲዎች ተቀብሎ ከቀባው በፊት አስፈላጊ የሆነ የዲፕሎማሲ ስራዎችና ርምት እርምጃዎች መስራት ነበረበት በአግባቡ ብዬ አምናለሁ። ለምሳሌ በቀባ ስር የነበሩ በኢኮኖሚም ሊሆን ይችላል፣ በሌላም ብለን ኤርትራ ማየት ይቻላል፣ ሱዳንን፣ ሶማሊያን ማየት ይቻላል፣ ኮሪያን ማየት ይቻላል፣ እነ የመንን፣ እነ ኢራንን፣ ሶሪያን፣ የተለያዩ ሀገሮች ከታሪክ ካየ ነው ማለት ነው። እነሱ ያሉበት ደረጃ ዛሬ ሩዋንዳን ማየት እንችላለን። ባዘ የሚነገሩ ትርክቶች ኢትዮጵያን አይጠቅማትም። በመንግስትም ባለስልጣናት፣ በእኛ ሚዲያ የሚነገሩ የሚነሱ ነገሮች ይቀባው ትክክል አለመሆኑ የሚነገርበት አካሄድ ከዚህ በኋላ ምን መሆን አለበት የሚለው ላይ ብንሰራ ይሻላል ብዬ አስባለሁ።
ሲኔ መናገር አልፈልግም። አምቦ ዩኒቨርሲቲ ለሶስተኛ ዓመት እንግሊዝኛ ተማሪ ነኝ። አሜሪካ የጣለችው ማዕቀብ በሁለት መንገድ ማየት ይችላል እኔ በራሴ። አንደኛ ከዚህ በታሪኩ እንደምናውቀው ያው ኢትዮጵያና አሜሪካ የቆየ ወዳጅነት አላቸው። በታሪክም ይሄ ግልጽ ነው፣ ይታወቃል። ችግሮች ተከስተዋል። ይሄ ችግር ደግሞ በትግራይ ክልል ብቻ ሳይሆን ብዙ በኦሮሚያም፣ በአማራም፣ ሌሎች ክልሎችም ተከስተዋል። ይሄ ክስተት ማለት በዚህ ክስተት ደግሞ ብዙ ነገሮች ጠፍተዋል። ሰው ህይወት ጠፍተዋል፣ ንብረት ጠፍተዋል፣ ብዙ ንብረት ተወድሟል፣ ብዙ ችግር ተፈጥሯል፣ ሰላማዊ ምስጥ ተከስተዋል፣ ብዙ ነገር አለ። በዚህ መካከል ብዙ ነገር ስለተበላሸም አሜሪካውን ጣልቃ ገብታለች። እሷ ጣልቃ መግባቱ ደግሞ እንዴት ገባለች? የኛ ሉዓላዊ ሀገር ነን ማለት ከምል ችግራችን ምንድነው ብለን ወደ ኋላ ተመለሰ። ችግራችን መቀረፍ አለበት፣ ችግራችን መስተካከል አለበት። እሱ ሲስተካከል ይሄ ነገር እንዴት መጣ የሚለውን ነገር በዛ መረዳት እንችላለን ብዬ አስባለሁ። አሉታዊ ያው ታሪክ ስናይ ለምሳሌ ሊቢያ ብናይ ገዳፊ የሞተበት ጊዜ ሀገሪቱ ሰላም እናገኛለን ብሎ አመጻ ተነሱ፣ ገዳፊን ገደሉት። ከዛ በኋላ እና አሜሪካ ጣልቃ ገብቶበት ነው ያ ነገር ሁሉ የተከሰተው። ሆኖም ግን ዛሬም ሰላም አላገኘም፣ ወደፊትም ያገኘው አይመስልም በዚህ ሁኔታ ማለት። ስለዚህ እንደዛ ነገር ችግሮች እንዳይከሰት፣ እንደዛ ነገሮች እንዳይደገም በሀገራችን በዚህ በኩል ደግሞ በደንብ መጠንቀቅ አለብን ብዬ አስባለሁ።
በአምቦ ዩኒቨርሲቲ የሶስተኛ ዓመት የፖለቲካ ተማሪ ነኝ። ስሜን መናገር አልፈልግም። ኢትዮጵያ ላይ ማዕቀብ የጣለችው አሜሪካ ሀገር ማዕቀብ መጣል አልነበረባትም ብዬ አስባለሁኝ። ማለት አሁን ግልጽ አድርጋ ያን ነገር ማዕቀብ መጣሉን አሳወቀች እንጂ በአባይ ግድብ ላይ ኢንፎርስ ማድረግ እንዲፈልጋ ነበርና ያ ነገር ደግሞ አሁን ይፋ አድርጋ ማዕቀብ ጥላለችና ያ ነገር ልክ አይደለም ብዬ አስባለሁ። ግብጽና ሱዳንን በተዘዋዋሪ እየረዳቻቸው ነውና ቬቶ ፓወር ስላላት ይሄን ነገር መጠቀም ፈልጋ ነውና ያ ነገር አግባብ አይደለም። እኛ ሶቨርኒቲያችን ሉዓላዊ የሆንን ስለሆነ ቀጥታ እንዲህ ማድረግ አልነበረባትም። ለዚህ የሚያደርስ ነገር አልነበረም ብዬ አስባለሁ። ማለት በውይይት ነገሩ መፍታት ይቻል ነበር።
ስሜን መግለጽ አልፈልግም ግን ያምቦ ነዋሪ ነኝ ማቀቡ መጣሉ ትክክል ነው ነው ማለት ምክንያቱም እነዚህ ሰዎች ከመጀመሪያው ጀምሮ ከማንም ባይዘዌ ትግራይ ላይ ብቻ አይደለም ይሄ ጦርነት ያለው ኦሮሚያ ላይም ጦርነት አለ ሌላ ቦታ ላይም አለ እንደምናቀው አገሪቷ ባልታወጀ ኮማንድ ፖስት ውስጥ ነች እና ይሄ ደግሞ ምን ያስከትላል የሰባዊ መብት ረገጣ የመንግስት ታጣቂዎች እንደፈለጉ እንዲሆኑ ያደርጋቸዋል ማይፈልጉትን የሚጣሉትን ሰው ያሰሩ ያሰቃዩ ያለ ፍርድ ቤት ትዕዛዝ እስር ቤት ያስቀሩ ነው ኦሮሚያ ላይ ምናው ይሄንን ነው ደቡብን ብንሄድ ለምሳሌ ከምባታ ወላይታ ዞን እነዚህን ብናይ ትግራይ ክልል ውስጥም እንደዚሁ ነው አማራ ክልል ላይ ምን ብን ስለዚህ ምንድነው ቁጭ ብሎ ዲስከሽን ማድረግ ሲገባቸው ይሄንን ስላላደረጉ ሄድ ማቀብ ተጣለባቸው ማለት ነው እነዚህ የኢትዮጵያ ባለስልጣናትና ኤርትራ ባለስልጣናቶች ትክክለኛ እርምጃ ነው ብዬ ነው ማስበው እንዶም የዘገየ እርምጃ ነው ዲሞክራሲያዊ የሆነ ዲስከሽን ቢደረግ ይሄ ሁሉ ጣጣ ውስጥ አንገባም ነበር አገሪቷም ይሄንን ሁሉ ቀውስ ውስጥ አትገባም ሁለተኛ ደግሞ ማየው ምንድነው የኢኮኖሚ ማቀቡ ለኢትዮጵያ ህዝብ በጣም ሰቆቃ ነው የሚሆነው ከተጣለ ግን በጣም ችግር ውስጥ ነው መንገበው ምክንያቱም አሜሪካ የኢትዮጵያን በጀት በከፍተኛ ፐርሰንት ምትረዳው አሜሪካ ነች ድጋፍ አለ ይሄ ሁሉ ባለበት ሁኔታ ላይ የኢኮኖሚ ማቀቡ ከተካሄደ ጫንቃችን ላይ ካረፈ በጣም አደጋ ውስጥ ነው የምንሆነው የኢትዮጵያን ህዝብ ማሰብ አለባቸው ብዬ ነው ማስበው
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ31 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉ አከበደ ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጁ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ከጋርብ ከሚሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኔ በኩል ሰላም ደህና ደሩ። Thank you.